የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሰኞ የካቲት 23 2012 ዓ.ም ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለምሽቱ ከምትሰማቸው ጥንቅሮች መካከል
ከሁሉም ቦታ ከአዲስ አበባ ጀምሮ ዚች አድዋ ድረስ እስክንድርስ ድረስ ያለውን የማህበረሰብ ሁኔታ እናቶች አባቶች ፍቅርን ሰላምን አንድ የሚያደርገን የሆነ ነገር እንዳለ ፍጹም መለየት ማንችል ሰዎች መሆናችን እንዳቀርቆኛል ልጅግ በጣም ደስ በሚል ሁኔታ
124ኛው የአድዋ ድል በዓል ነው ዛሬ በልዩ ሁኔታ ተከብሯል። እኛም አድዋን የተመለከቱ መሰናዶችን ሰንቀልናችኋል። በሌላ በኩል
ሶስት ሲኒማ ቤቶች ላይ ብቻ የሚታይ መስኮት ቦታ ማሳየት ይችላሉ። ለምሳሌ ነገሌ የሚል ፍቅር የታለች የሚል አዲስ የሚል ነጭ ሶስት ፊልሞችን በቅርቡ ገልጸናል።
የሰማችኋቸው የሲኒማ ቤቶች አስተዳደር የንግድ ስራ አስኪያጅ የሆኑት አቶ ኤልያስ መንግስቱን ነው። የሲኒማ ቤቶች አስተዳደር ድርጅት የፊልም ኢንዱስትሪውን ለመደገፍ በግል ድርጅቶች ስር የሚዘጋጁ ፊልሞችን በመግዛት እያሳየ ይገኛል። እሱን በተመለከተ መሰናዶ አለን። በሌላ በኩል አዲስ አበባ ውስጥ ወጣት የግራፊክ ንድፍ ጥበብ ባለሙያዎች አውደ ርዕይ እያዘጋጁ ነው።
ላሊበላን እንደነ ሐረርን እንደነ አክሱምን እንደነ አባ ጅፋር አይነት ቤተ መንግስቶችን እዚህ ቁጭ ብለሽ እንቀሳቀስ እንድትጎበኛቸው የሚያደርግ የአርቲፊሻል ሪያሊቲ መንገድ የሚቀርበው ማለት ነው።
ወጣት ናስረዲን መሐመድን ነበር የሰማችሁት። በምሽቱ ይደመጣል። ሳምንቱ በስፖርት ውስጥ እንዴት አለፈ? ግርማቸውና ሀብታሙ ይጠብቋቸዋል። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ አመሻለሁ። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም እንደሚከተሉ ያሰማናል።
አመሰግናለሁ ኤደን። 124ኛው የአድዋ ድል በዓል በአድዋ ከተማ በዛሬው ዕለት ፕሬዚደንት ሳህለወርቅ ዘውዴን ጨምሮ በርካታ ኢትዮጵያን በተገኙበት በድምቀት ተከብረዋል። ፕሬዚዳንቷ ባሰሙት ንግግር ኢትዮጵያውያን አድዋ በችግር ጊዜም ቢሆን የውጭ ወራሪን በአንድነት እንደሚመክቱ ኢትዮጵያን ያሳዩበት ነው ብለዋል።
ለካ ቅኝ ገዢዎችን ድል መንሳት ይቻላል የሚል ስሜት እንዲፈጠር ከማድረግ ጀምሮ የጸረ ቅኝ አገዛዝና ጸረ ዘረኝነት ንቅናቄዎች በየቦታው እንዲቀጣጠሉ አድርጓል። ኢትዮጵያንና ሕዝቦቿን ደግሞ የጽናት የታላቅነት እንዲሁም የአይበገሬነት ምሳሌ ለመሆን አብቅቷቸዋል።
አክለውም በአሁኑ ጊዜ አንድነታችንን የሚፈታተኑ ጉዳዮች አሉና ከምንጊዜውም በላይ ዛሬ የአድዋ መንፈስ መታደስ ይኖርበታል ሲሉ መክረዋል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የውጭ ጣልቃ ገብነትን የመከላከል ከአድዋ ድል መማር አለብን ያሉ ሲሆን በቅርቡ በህዳሴ ግድብ ውል ለመፈራረም እየተደረገ ያለው እንቅስቃሴ ስህተት እንዳይደገም ከውጫሌ ስምምነት መማር አለብን ብለዋል። ዘገባውን ያደረሰን ሙልጌታ ጽባህ ነው። ሰሜናዊ ናይጄሪያዊያ ክፍለ ግዛት ካዱና ውስጥ ቢያንስ 50 የሚሆኑ ታጣቂዎች መንደሮች ላይ ጥቃት መክፈታቸውን የአካባቢው ባለሥልጣናትና ነዋሪዎች ተናግረዋል። የክፍለ ግዛቷ ፖሊሶች እንደተናገሩት ቁጥራቸው 100 የሚሆን ታጣቂዎች የካዱና ኢግባኒ ወረዳ ውስጥ የሚገኙ 4 መንደሮችን ወረው ነዋሪዎችን በጥይት መትተዋል፣ ዘረፋ አካሂደዋል፣ መኖሪያ ቤቶችን አቃጥለዋል። የናይጄሪያው ፓርላማ አባል የሆኑት ዛይድ ኢብራሂም በሰጡት ቃል ምዕመናን ከመስጊድ እየወጡ በነበሩበት ሰዓት ነው አጥቂዎቹ ደርሰው ተኩስ የከፈቱት። ሰሜን ኮሪያ ዛሬ ሰኞ 2 አጭር ርቀት ተወንጫፊ ሚሳይሎች መተኮሷን የደቡብ ኮሪያ የጦር ኃይል ተናገረ። ፒዮንግያንግ ይህን ያደረገችው ከባድ ችግር ሊፈጥርባት የሚችለውን የኮሮና ቫይረስ ወረርሽኝ ለመከላከል እየተሯሯጠች ባለችበት በአሁኑ ወቅት መሆኑ ነው። የደቡብ ኮሪያ የጦር ኃይል ኢታማዦር ሹም እንዳሉት ሰሜን ኮሪያ 2 ሚሳይሎች ከዋንሳና አካባቢ የተኮሰችው በምስራቅ ጠረፉ አሻግራ ወደ ባህሩ በማነጣጠር ሲሆን መሳሪያዎቹ በ35 ኪሎ ሜትር ከፍታ 240 ኪሎ ሜትር ርቀትን ተሻግረዋል። ኤደን፣ ለአሁኑ ያሉኝ አጫጭር ዜናዎች እነዚህ ናቸው።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ አመሻለሁ። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገራለን። ዛሬ 124ኛው የአድዋ ድል በተለያዩ የኢትዮጵያ ክፍሎች የተከበረበት ዕለት ነው። ይህ በዓል ከመድረሱ አስቀድሞ ለ7ኛ ጊዜ ከአዲስ አበባ ተነስተው አድዋ የደረሱ የግዞ አድዋ አባላት በ45ኛው ቀናቸው የኢጣሊያ ጦር መሪው ጀነራል ታቦር ሜዳ ተጋድሎ በተቀበረበት ማርያም ሸዊቶ በምትባል ትንሽ መንደር ሲደርሱ ዘጋቢያችን ሙልጌታ አጽባ አግኝቶ አነጋግሯቸዋል። እንደሚከተለው ይሰማል።
የጉዞ ተሳታፊ ኢሳያስ ማርያም በየመንገዱ ህዝቡ ስላደረገላቸው አቀባበል እንዲህ ብሏል።
አዲስ አበባ ቁጭ ብለን የምናስበው አይነት ኢትዮጵያ አይደለችም። ኢትዮጵያ በጣም ሰፊ ነች። ስለዚህ በዋነኝነት እንግዲህ 3 ቋንቋ ተናጋሪዎችን አግኝተናል። መጀመሪያ ከአዲስ አበባ ስንነሳ የኦሮሚያን ክልል አሻግረን ነው አማራ ክልል ይገባሉ። ከዛ በኋላ ትግራይ ክልል ማለት ነውና 3ቱም ላይ ያለው ህዝብ የተለያየ ቋንቋ ይናገር በጥቂቱ የሚለያይ ባህልም ይኖረው እንጂ ተመሳሳይ እሴት፣ ተመሳሳይ የእንግዳ ተቀባይነት ስሜት ያለው በጣም እንግዳ ተቀባይ፣ በጣም ትሁት፣ ቅኖች፣ ብዙ ቦታ ነው እግራችንን የታጠብነው። ሰዎች እግራችንን ያጠቡን፣ ውሃ የሰጡን፣ ምግብ ያበሉንና በጣም የሚንሰፈሰፍ አንጀት ያለው ህዝብ ነውና እንደዛ ነበር አቀባበሉ። በጣም ደስ የሚያሰኝ ነበር።
ትዕግስት ግርማ የተባለች ሌላ በጉዞው ተሳታፊ የሆነች ወጣት የጉዞው ተሳታፊዎች እንደ የአድዋ ጦርነት ከሁሉም የሀገሪቱ አካባቢዎች የመጡ ናቸው ብላለች።
ከሁሉም ቦታ ከአዲስ አበባ ጀምሮ እዚች አድዋ ድረስ እስክንድርያ ድረስ ያለውን የማህበረሰብ ሁኔታ፣ እናቶች፣ አባቶች ፍቅርን፣ ሰላምን አንድ የሚያደርገን የሆነ ነገር እንዳለ ፍጹም መለየት የማንችል ሰዎች መሆናችን እንዳቀርጎኛል። እጅግ በጣም ደስ በሚል ሁኔታ ቃላቶች ያጥሩኛል። እኔ ልነግርህ በማልችልበት ሁኔታ እርቦን ዳቦ አለ ወይ ውሃ አለ ወይ ስንላቸው ምንም ሳይሰስቱ ነው ከመሶባቸው ይዘወተው የሚሰጡን። ያ ደግሞ ልዩ የሚያደርገው ነው። ጉዞ አድዋ እኛ ስንነሳ ከአዲስ አበባ ስንወጣ ታሪክን ኢትዮጵያዊን የትኛው ጋር የአድዋ ታሪክ ምን ምን እንደሆነ ህዝቡ ምን አይነት እንደሆነ ለማየት ነው የተነሳ ነው። ያንን ስንነሳ ደግሞ በየመንገዱ ሰላም ያግባችሁ ብሎ የሚመርቀን አለ፣ ስጦታ የሚሰጠን አለ። ውሃ ኬትና ኬት ቦታ ርቀው ሮጠው ይዘውልን የሚመጡ አሉ። እኛ ደግሞ መሀላችን ደግሞ ከአምስት ከስድስት ከተለያየ ቦታ የተመጣ ሰው አለ። ከሀረር አለ፣ ከአርባ ምንጭ፣ ከኦሮሚያ ክልል፣ ከትግራይ፣ ከሁሉም አለ፣ ከሁሉም ማለት ነው። እነዛ ሰዎች እዚህ ጋር መጥተው ምርቃት ሲኖር ብትሰማ ደስ ይለኝ ነበር። ምርቃታቸውን ስትሰማ ሁሉም ያኔ የአድዋ ጦርነት አዋጅ ተብሎ ሲነገር ሁላችሁም ካላችሁበት ተነሱ ነው እንጂ ከሌ ተነሳ ከሌ ተነሳ ተብሎ አልነበረም።
በጉዞው የቀኝ አዝማች ማዕረግ እንደተሰጠው የነገረኝ በእምነት ተሾመ በበኩሉም በጉዞው የኢትዮጵያን ህዝብና የመልክዓ ምድር አቀማመጥ እንዲያውቅ እንዳገዘው ገልጿል።
አያውቅህም፣ አይተኸው አታውቅም፣ አግኝተኸው አታውቅም፣ ግን ሲያየህ የሚልህ ከየት መጣችሁ ሳይሆን እንኳን ደህና መጣችሁ ነው። አንዳንድ ጊዜ በቋንቋ አትግባባም ብቻ በቃ እጅን ታወዛውዛለህ። እነሱ ጋር ፈገግታት ያለ ሰላም ሰላም ነው። በቃ አለቀ። ሰላም የምትለው ቃል ታግባባሃለች። እጅና ወዛ ሰላም ስላለ እሱ ነገር በጣም ደስ ይላል። ከዛ በኋላ የሚያገኝ ሰው ያለውን ነገር ነው ደፍቶ የሚሰጥህ። ወተት፣ ውሃ፣ ጠላ በዋናነት በየመንገዱ የሚቀርበው ውሃ አይሰጥም። ማይነብሬ አካባቢ ስንደርስ ከታሪኩ ከአሁን ብቻ ሳይሆን ከበፊትም ማይነብሬ የተባለበት የአካባቢው ስያሜ ራሱ የመጣው አንድ ጊዜ አንድ ሰው ይመጣና ውሃ ይጠይቃል በመንገዱ ውሃ ይጠይቅ እርጎ ይሰጡሳል። ውሃ ይጠይቅ እርጎ ይሰጡሳል። ውሃ ይጠይቅ ወተት ይሰጡሳል። ከዛ ውሃ ነውር ነው እንደ ብሎ ይጠይቃል። ከዛ በኋላ በዛ ስያሜ ቀርቷል። ይህንን ዝም ብለህ ስታየው ከበፊትም ጀምሮ የመጣ የኢትዮጵያዊነታችን ምሳሌ ነው።
የጉዞ አድዋ ተሳታፊዎች ለእረፍት በሚቀመጡበት ጊዜ የአድዋ ጦርነት ታሪክና የኢትዮጵያ ታሪክ ያነባሉ፣ ይማማራሉ፣ እንዲሁም መዝሙሮችና ፉከራዎችም ያሰማሉ።
የተኛ መስሎ የሚያንቀላፋ ያዘረ መስሎ
በማርያም ሸዊቶ የታቦር ሜዳ መቃብር ሆና ትዕግስት ስትናገር ለአሁኑ ወጣት የአድዋ ድል ትምህርት አለው ትላለች።
ይህ ቦታ ጀግንነትን ነው እንዲሰማ የሚያደርገው፣ ኩራትን ነው። ምክንያቱም ያሸነፈ የተገደለው እዚህ ጋር ነው። መቃብሩንም አይተናል። ታቦር ሜዳ እሱ የተገደለበትና የተቀበረበት ቦታ ነው። ስለዚህ እኔ በራሴ በሁላችንም ደግሞ ሳደርገው ኩራት የተሰማን ቦታ ያሸነፍንበት ቦታ እዚህ ጋር ነው። ስለዚህ አንድ የሚያደርገን ነገር እንዳለ በዚህ በጉዞ አድዋ ማወቅ ይቻላል። ሰላም አለ፣ የእውነት ማለት ነው፣ እንደሚወራው አይደለም።
ወቅታዊ ሀገራዊ ጉዳይ በማህበራዊ ሚዲያዎች የሚንጸባረቀውና ህዝቡ በተግባር የሚያሳየው ባህሪ የተለያዩ ናቸው የሚል እምነት እንዳለው ደግሞ ኢሳያስ ይናገራል።
ህዝቡ በጣም ሰላም ወዳድ ሰላም ፈላጊ አንድነቱን በጣም ማጠናክሮ መቀጠል የሚፈልግ ህዝብ ነው ያለው እና በአቀባበሉም ከኛም ጋር በነበረው ኢንተራክሽንና በነገሩን ነገር ያወቀነው እሱ ነው። ስለዚህ ችግሩ ያለውና አሁን ምናየው ጥንቅጥ ያለው በጥቂት ሰዎችና በላይ ካሉት እንግዲህ የፖለቲከኞቹን ጉዳይ ሊሆን ይችላል። በርግጥ እንደዚህ ስንል ሁሉንም ፖለቲከኛ ማጥልሸት አይገባም፣ ግን አሉ በቃ ሰዎች እንጀራ ይብለው በእንደዚህ አይነት ነገር የሚሰሩ ማለት ህዝብ በማበጣበጥና ችግሩ ያለው ህዝቡ ጋር አይደለም የሚለውን እኔም በአሰርታት የመሰራም ይችላልውኝ ያንን ስለሆነ ያየ ነው ማለት ነው። ለኢትዮጵያ ወጣት ማስተላልፈው በቃ አገናዛቢ ነው። የእድሜያችን ስሜት አለ አዎ፣ ግን ሁልጊዜ ወጣት ሆነን አንቀርም። አንድ ቀን የምናገናዝብበት ጊዜ ይመጣል፣ ምንበስልበት ማለት ነው። ያኔ ላይ ሆነን የምንቆጭበትን ነገር ባናደርግ መልካም ነው። ልክ አሁን እኛ ያለነው አድዋ ላይ ነው፣ የጦርነቱ ቦታ ላይ ነው፣ ማርያም ሸዊቶ ላይ ነው ያለነው፣ ዳቦር ሜዳ መቃብሩ እዚህ ጋር ነው ጎናችን ያለው እና የኢትዮጵያን አንድነት ለማስጠበቅ ነው ይህ ሁሉ ዋጋ የተከፈለው። እዛ አልፍ ብለን አሁን የፊታውራሪ ገበየውን መታሰቢያ አይተናል፣ ያሉላን አይተናል፣ የራስ አሉላን እዚህ እንደ አባገሪማ የሚባል አካባቢ እና እነዚህ ሁሉ አባቶቻችን ዋጋ የከፈሉት ለዚህችን ሀገር አንድ አድርገው ሊያስጠብቁሉ ነው። ስለዚህ ይሄን ሀገር ተረክበናል፣ እኛ የማስቀጠል ኃላፊነት አለብን።
የጉዞ አድዋ አባላት ለሰባተኛ ጊዜ ነው ወደ አድዋ በእግር የተጓዙት። የዚህ ዙር አባላት በቀጣይ በሰብአዊ ተግባራት ለመሰማራት እቅድ እንዳላቸው በእምነት ይናገራል።
ከጉዞ በኋላ አይቆምም፣ ቀጣይነት ያለው የሰብአዊነት የሰብአዊ ጥምረት የሚባል በዚሁ ከጉዞ አድዋ ጋር ተያይዞ የተገናኘ በጉዞ አድዋ የተዘጋጀ የሰብአዊ ጥምረት የሚባል ማህበር አለ። እዛ ላይ ሰብአዊ እርዳታዎችን በሰፊው እንሰጣለን። ስለዚህ ይሄኛው ግሩፕ ሲመለስ ሰብአዊ እርዳታና ኢትዮጵያዊነትን በሰፊው ይሰብካል ማለት ነው።
124ኛው የአድዋ ድል በዓል በዛሬው ዕለት በአድዋ ከተማ የከተማዋ ነዋሪዎችና ከፍተኛ የመንግስት ስራ ኃላፊዎች በተገኙበት ተከብሮ ውሏል። ለአሜሪካ ድምጽ ሙልጌታ ጽብሃም አድዋ።
አድማጮች ይህን ዘገባ በምስል ለመከታተል በድረ ገጻችን እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አማሪክ ብላችሁ መጎብኘት ትችላላችሁ። የሰው ልጅ ተከታዩ ዘገባችን ደግሞ ወደ ፊልም ኢንዱስትሪውን የሚወስደን የሲኒማ ቤቶች አስተዳደር ድርጅት የፊልም ኢንዱስትሪውን ለመደገፍ በሚል መነሻ ሀሳብ በግል ድርጅቶች ስር የሚዘጋጁ ፊልሞችን በመግዛት አዲስ አበባ በሚገኙ 3 ፊልም ቤቶች ውስጥ ማሳየት ጀምሯል። ጽዮን ግርማ የሲኒማ ቤቶች አስተዳደር የንግድ ስራ አስኪያጅ የሆኑትን አቶ ኤልያስ መንግስቱንና የፊልም ባለሙያ አነጋግራ ተከታዩን አሰናድታለች።
የሲኒማ ቤቶች አስተዳደር ድርጅት የንግድ ስራ አስኪያጁ አቶ ኤልያስ መንግስቱ የፊልም ስራውን ለመደገፍ ለማሳደግና የተሻለ ለማድረግ ማሰብን ወደ አስተዳደር ድርጅቱ ኃላፊነት በቅርብ የተሾሙ ሰዎች ቅድሚያ ሰጥተው ያጠኑት ተግባር እንደነበር ይናገራሉ።
ነሐሴ 13 ጀምሮ ነው ወደዚህ ተቋም የመጣሁት። ወደዚህ ተቋም ከመጣ በኋላ እንግዲህ ሲኒማ ቤት ምንድን ነው የሚለው ወደ ማጥናት የገባ ነው። ስንገባ ግን በአዋጅ የተደገፈ በጣም በርካታ ስራዎችን ፊልምን ኢንዱስትሪውን ከፍ የሚያደርስ የሚደግፍ በጣም በርካታ ተለክተው ተሰርቶ የተሰጡ ስራዎች ነበሩም። እነዚህ ስራዎችን ካየን በኋላ መቀየር አለብን ወደሚል ስሜት ውስጥ ገባን። ለመቀየር የፖሊሸሮች ፕሮብለም ምንድን ነው? የሲኒማ ቤቱ ፕሮብለም ምንድን ነው? የኦዲያንስስ ወደዚህ ቀድሞ ወደነበረበት ፊት ያልተመለሰበት የማይመጣበት ምክንያት ምንድን ነው ብለን ለማጥናት ሞከርን።
በሙያ ውስጥ የሚገኙ አጠቃላይ ባለሙያዎች ያሉባቸውን ችግሮች ካጠኑ በኋላ ድርጅቱ በአዋጅ ከተሰጠው ስልጣን ውስጥ ምን በማከናወን የተሻለ ነገር መስራት ይችላል የሚለውን መፈተሽ ገባን ይላሉ አቶ ኤልያስ።
የመጀመሪያው እርምጃ በአዋጅ የተሰጡን ጉዳዮች ተግባራዊ ማድረግ ነው። ሁለተኛው ደግሞ ከእነዚህ ከፊልም ግዢ ጋር በተያያዘ ይፈቅድልናል፣ እንችላለን፣ አንችልም የሚል ያየ ነው። ከውጭ ፊልም አስመጣት እንድንችል አዋጅ የሚፈቅድልን ከሆነ ግን ደግሞ መግዛት እንችላለን ብለን እንደ ማኔጅመንት ቁጭ ብለን ተነጋገርን፣ ወሰንን። ከዛ በኋላ መግዛት ጀመርን። ስንገዛ ፕሮዲሰሮች እጅግ በጣም ያሳዝናሉ። አብዛኛው ፕሮዲሰር የፊልሙ ፍቅር ስላለው የኢንተርቴንመንቱ በተለየ መንገድ ስለሚመለከቱ ስለሚያዩት ኢንቨስት ያደርጋሉ። ግን ሰፖርት የሚያደርጋቸው ደግሞ በመንግስት በኩል የተሻለ አሰራር የለም። ስለዚህ እኛ ለሚሄን አንፈጥርማለን። 3 ሲኒማ ቤቶች ላይ ብቻ የሚታይ እነሱ የትን ቦታ ማሳየት ይችላሉ። ለምሳሌ ነገል የሚል ፍቅር የታለሽ የሚል አዲስ ሰው የሚል እነዚህ 3 ፊልሞችን በቅርብ ገዝተናል።
መጀመሪያ አንተ በስራ ሰውን ቆመ ማናገር ልመድሽ።
ኑሮ በዚህ ልኝ መስል ትምህርት አለ
ተባክ ትምህርት ስርሻ
መንግስት የሚከተለው ልማታዊ
ገዝችሻል።
የሲኒማ ቤት አስተዳደር ድርጅቱ እነዚህን ፊልሞች ቢገዛቸውም የግዢ ውል ግን የተወሰነ የጊዜ ገደብ የተቀመጠለት የኮንትራት ያህል ውል ነው።
እነዚህ ፊልሞችን ገዛ እኛ ጋር ብቻም ሳይሆን መታየት የሚጠበቅባቸው ሌላም በደንብ ሲኒማ በራሳቸው ማሳየት ይችላሉ። በመንግስት ሲኒማ ቤቶች ግን ለሶስት ወር ወይም ለአራት ወር እኛ እናሳያቸዋለን ብለን መግዛት ጀመርን ማለት ነው። ውጤቱን ደግሞ ጥሩ ነው። እነሱም ተደስተዋል። ብዙዎች ግዙን እያሉ መምጣት ጀምረዋል። እኛም ደግሞ አልከሰርንም። ለማትረፍም አይደለም እንሰራ፣ ፕሮዲሰሮች እንዳይተኙ እንዳይወድቁብን ነው። እነሱም ሰፖርት ማድረግም ስለምንፈልግ ነው።
የፊልም ባለሙያው ሰሞሆን ይስማው በተለይ ድርጅቱ ከፊልሞቹ የሚያገኘውን ገቢ መልሶ ሲኒማ ቤቶቹን የሚያሳድግበት ከሆነ ድርጊቱ በጎ መልክ አለው ይላል።
ፊልም ሰሪ የሰራው ፊልም በሲኒማ ቤት ነው የሚታየው። ብዙ ጊዜ የሚታየው በግል ሲኒማ ቤቶች ነው። አሁን የመንግስት ሲኒማ ቤቶች ሶስቱም አምባሳደር፣ ኢትዮጵያ ሲኒማ እና ሲኒማ ኢምፓየር ሶስቱ ሲኒማ ቤቶች ነው የሚታየው እና ብዙ አይደለም የመንግስት ሲኒማ ቤቶች ያለው ተመልካችም ኳሊቲም ጉዳይ አለ። የስክሪን አለመታደግ ሶ ብዙ አይደለም ተመልካች ወደ መንግስት ሲኒማ ቤት የሚሄደው። ስለዚህ በጥሩ ዋጋ ከተገዛ ራሱ ገዝቶ ባህል ቢሮው ገዝቶ ፊልሞቹን ቢያሳይለት ለፊልም ሰሪ አንደኛ አይንገላታም። ሄዶዛ ወንበር ተቆጣጥሮ ትኬት ተቆጣጥሮ ምናምን እሱ በሙሉ ያቀልለታል። ስለዚህ ሄዶ ፊልሙን ይሸጥና ገንዘቡን ይዞ ይወጣል። ከሱ ባገኙት ገንዘብ እንደገና መልሰው ኢንቨስት ካረጉበት ከሚያተርፉት ገንዘብ ማለት ነው የመንግስት ድርጅቶቹ እኛ ሲኒማ ቤቶችን ማሻሻል ይችላሉ። እንግዲህ የተሻለ ዲል አግኝተው ቢሆን ነው ይህንን ያደረጉት ብዬ ለማስበው። ከዚህ በፊት በሼር ነበር የሚሰራው የሆነ ያስጠሉ፣ አንዳንዴ ደግሞ ሲኒማ ቤቱን በመከራየት ነበር የሚሰራው። ይህን ያክል ክፈሉ ይላሉ፣ ያን ያክል ተከፍሎ ለሲኒማ ቤቱ ከዛ ያገኘሽውን ታገኛለሽ፣ ከከሰርሽም ትከስሪያለሽ። ግን አሁን እየሰማሁት ያለሁት ነገር ብዙ አይደለም የሚከፍሉት ገንዘብ፣ ግን ጥሩ ጅምር ነው ማለት ወደ ቀስ እያለ ሲኒማው እያደገ ሲሄድ ወይም የተመልካቹ ቁጥር እየጨመረ ሲመጣ የተሻለ ገንዘብ እየከፈሉ ይመጣል የሚል እምነት አለኝ። ስለዚህ መልካም።
አቶ ኤልያስ ሲኒማ ቤቶቹን ከማሳደግ አኳያ በመስሪያ ቤታቸው ብዙ እቅድ እንደተያዘ ተናግረዋል። አዲስ አበባ ውስጥ ሰንጋተራ አካባቢም እየተገነባ ስላለው ሲኒማ ቤት ነግረውናል።
አዲስ ሲኒማ ቤት እኛ እየገነባ ነው። በከተማ አስተዳደሩ የተገነባ ሜትሮሎጂ ፕላስ ኤት ነው። ቤዝመንቱ ወደ ውስጥ አራት አለው። በጣም ትልቅ ነው። በጣም ብዙ ነገሮች የያዘ ነው። ወደ ሶስት ሲኒማ ቤቶች አሉት። ሸብና የሚባልባቸው ሬስቶራንቶች ይኖሩታል፣ ኦፊሶች ይኖሩታል።
አቶ ኤልያስ የዚህ ግንባታ ማጠናቀቂያ ጊዜ ገደብ እንዳለፈው ገልጸው ምክንያቱ ደግሞ የዲዛይን ማስተካከያ በመደረጉ እንደሆነ ጠቁመዋል። በአጠቃላይ የሲኒማ ቤቶቹ አስተዳደር ድርጅት የፊልሙን ኢንዱስትሪ ለማሳደግ ተግቶ እየሰራ መሆኑንም ጨምረው ገልጸዋል።
የጀጎል ግንብን፣ የጅማ አባ ጅፋር ቤተ መንግስት፣ ላሊበላና አክሱምን የትም ሳይሄዱ በአንድ ቦታ ላይ ውስጡን እየተዟዟሩ የሚጎበኙበት፣ ሀገር በቀል ታሪኮችን በተንቀሳቃሽ ምስሎች የሚያዩበት፣ እነዚህና ሌሎች ልዩ ልዩ የምስል ንድፎች ወይም የግራፊክ ዲዛይን ጥበቦች የሚቀርቡበት የዲጂታል ጥበብ አውደ ርዕይ በይሃ አርት ቡድን እየተዘጋጀ ይገኛል። ናስረዲን መሐመድ ይህን የጥበብ ዘርፍ ለእይታ ከሚያበቁ ወጣቶች መካከል ነው።
ዲጂታል አርት ማለት ኮምፒውተር የታገዘ ጥበብ ማለት ነው። ብዙ አይነት ጥበቦች አሉ። በሰው እጅ የሚሰራ አለ፣ በኮምፒውተር ደግሞ በመታገዝ የሚሰራ ጥበብ ነው። እነዚህ ዲጂታል አርቶች ደግሞ በብዙ አይነት መንገዶች ይንጸባረቃሉ። አሁን ላይ በጣም እያደገ የተለያዩ ሀገሮች ብዙ ደረጃ ደርሰው ሀገራቸውን እስከ መሰራት ደርሷል። እኛ ሀገር ላይ ግን ዲጂታል አርት አንደኛ እንደ አርት አይቆጠርም። መጀመሪያ ጊዜ ስናቀርብ ቻሌንጅም የነበረው ይህ ነገር አርት አይደለም የሚል አመለካከት ነበር። እሱን አመለካከት ለመስፈር ነበር መጀመሪያ ሀሳቡን ያቀረብ ነው። የሚሰሩት ልጆች አሉ፣ በጣም ጥሩ ችሎታ ያላቸው ብዙ ስራዎችን ማሳየት እና ለሀገርም ትልቅ ነገር ማድረግ የሚችሉ ልጆች እያሉ ግን ስራቸው ከሶሻል ሚዲያ አልፎ ክብር ተሰጥቶት እንደ ማንኛውም አይነት አርት ኤግዚቢት ተደርጎ አይታወቅም ነበረ። ለዚያም ነው የሃ ያለው። የሃ ማለት ሁለት ትርጉም ያለው፣ አንደኛ የሃ ማለት የመጀመሪያው አማርኛ ፊደል ሀ ስለሆነ የመጀመሪያው ለማለት ነው። ሁለተኛው ደግሞ የሃ የስልጣኔ በምስራቅ አፍሪካም ሆነ በአፍሪካ ትልቁ ታዋቂ የመጀመሪያው ስልጣኔ ስለሆነ ነው። የመጀመሪያው የሚለውን በደንብ ለማተኮር አስበን ነው ይህ ያል ነው። ኤግዚቢሽን የሚደረጉት ስራዎች አለን አቅም አንጻር በአምስት ከፋፍለን ነው ዘንድሮ ለማቅረብ ያሰብ ነው። ኦግመንትድ ሪያሊቲ እና ቨርቹዋል ሪያሊቲ እርግጠኛ አይደለም ቀጥተኛ የአማርኛ ትርጉማቸውን፣ እየተግባባሻቸው አብረሻቸው እየተንቀሳቀስሽ የምታያቸው የአርት አይነቶች ናቸው። ምሳሌ ቨርቹዋል ሪያሊቲ ሄድሴት ይፈልጋል። በተለያዩ የስልክ አይነት ዲቫይሶች ነው ተደርጎ ነው አርት የሚታየው። እኛ አሁን ለማቅረብ ያሰብ ናቸው የተመረጡ አርቲስቶች ታሪካዊ የሀገራችንን ቦታዎች እንደነ
ላሊበላን እንደነ ሐረርን እንደነ አክሱም እንደነ አባጅፋር አይነት ቤተ መንግስቶችን እዚሁ ቁጭ ብለሽ እንቀሳቀስ እንድትጎበኛቸው እንመደል የአርት ጥበብ በቨርቹዋል ሪያሊቲ መንገድ የሚቀርበው ማለት ነው። የኦግመንትድ ሪያሊቲውን በተመሳሳይ ከስልካችን ጋር ኢንተራክት በማድረግ የምናሳየው አርት ሲሆን ለመጀመሪያ ጊዜ ነው እንደ ኤግዚቢሽን ሲታይ። ዲጂታል ስነ ጽሁፍ እና ግራፊቲ ደግሞ የግድግዳ ላይ ስዕል የምናየው ዲጂታይዝ ተደርጎ ፕሪንት ተደርጎ እንደ ማንኛውም የስዕል አውደሮች ተሰቅሎ የሚታይ ይሆናል። ሌላው አንድ ሀገር በቀል የሆኑ ታሪኮችን በአጫጭር አኒሜሽን እና ተንቀሳቃሽ ምስሉ ፕሮጀክተር ነው ዲጂታሊ ዲስፕሌይ የምናደርጋቸው። የመረጣቸው አርቲስቶች አሉ፣ እነሱን ሰዎች ዲስፕሌይ እናደርጋለን ማለት ነው።
ናስረዲንና ይህን የሃይ ግራፊክስ ጥበብ ኤግዚቢሽን የሚያሰናዱት ጓደኞቹ በአውሮፓ ህብረት አማካኝነት በብሪቲሽ ካውንስል የተዘጋጀ የስልጠና ፕሮግራም ላይ ነው የተገናኙት። እነዚህን መሰል ስልጠናዎች ለወጣቶች አስፈላጊ መሆናቸውን ጠቅሶ የዚህ አውደ ርዕይ ዓላማም ህብረተሰቡ ስለ ግራፊክስ ወይም ስለ ንድፍ ጥበብ ማሳወቅ ብቻ ሳይሆን በጥበብ ውስጥ ያሉ ወጣቶችም የሚተዋወቁበትን እድል መፍጠር ነው ይላል።
ሲሆን በሀገራችን ለመጀመሪያ ጊዜ ነው እንደ ኤግዚቢሽን ሲታይ። የሀገራት በጣም ያደገና ለብዙ አፕሊኬሽን ሲጠቀሙበት ቢሆንም እኛ ሀገር ላይ እንደ አዲሱ ፖሊሲ እያደረገን ያለው በአርት ደረጃ ኤግዚቢት ሲደረግ ማለት ነው። አርት በራሱ ኢንተራክቲቭ መሆኑ ራሱ ኤክስፕሮ ትንታዎችን ይፈጥራል፣ ሰዎችን እንዲ ኢንስፓየር ያደርጋል። በተለይ አሁን ወጣቱ ብዙ ቴክኖሎጂ ላይ ገታ ያለ ትውልድ ስለሆነ ቴክኖሎጂ ደግሞ ያልተገደበ መነቃቃትና ያልተገደበ ምናብን ስለሚከፍት ያንን በመጠቀም ምን አይነት የጥበብ ነጸብራቆችን ወይም ኤክስፕሬሽኖችን ማሳየት ይችላል የሚለውንም አውደ ርዕዩ ላይ መጥቶ መመልከት ይችላሉ ማለት ነው። በግለሰብ ደረጃ ከቆጠርናቸው 23 አርቲስቶች ናቸው የሚያቀርቡት። ሁሉም ወጣቶች ናቸው። ለመጀመሪያ ጊዜ ኤግዚቢሽን እድል ያገኙ ናቸው። ኤግዚቢሽኑ ላይ ከ4000-5000 ሰው ይመጣል ብለን እንጠብቃለን። በዋናነት ትውልዱን ማህበረሰቡን ማነቃቃት ነው። ይሄ ቴክኖሎጂ ኦልሬዲ አለ፣ ይሄ ጥበብ ኦልሬዲ ያለ ነገር ነው። አንደኛ ሰው ማህበረሰባችን እንደ ጥበብ እንዲቀበለው የዲጂታል አርት ላይ የሚሳተፉት አብዛኞቹ ወጣቶች ናቸው፣ ልጆች ናቸው፣ የኮሌጅ ተማሪዎች እና ከዛ በታች ናቸው። የእነሱንም ሞራል በማበረታታት የበለጠ ሀገርን የሚያሰራ ቀጣይም በአፍሪካ ደረጃ በዓለም አቀፍ ደረጃ በዚህ አርችን ሀገር የሚያሰሩ አርቲስቶችን ማውጣት ነው የሚፈልገው።
ናስረዲንና ጓደኞቹ ከዚህ ቀደም የቮልክስዋገን ትዕይንትን አብረው ያዘጋጁ ሲሆን አሁን ደግሞ በመጪው የካቲት 28ና 29 በቦሌ ቦስተን ዴይስ ፓጎን በሚገኘው ኖህ ፕላዛ ላይ ባዘጋጁት የንድፍ ወይም የግራፊክ ጥበብ አውደ ርዕይ ላይ ወጣቶች እንዲሁም ሌሎች የጥበብና የቴክኖሎጂ አፍቃሪዎች በነጻ እንዲጎበኙ ጥሪ ያደርጋሉ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቢሆን ነው። ከዚህ በመቀጠል ሀብታሙ ስዩምና ግርማቸው ከበደ ሳምንቱ በስፖርት ውስጥ እንዴት እንዳለፈ ያሰሙናል።
እናመሰግናለን ኤደን። ኢትዮጵያውያን በታላላቅ የማራቶን ውድድሮች ላይ ባለድል ስለመሆናቸው፣ ደቡብ አፍሪካዊቷ ወጣት ብዙም እውቅና በሌለው ስፖርት የዓለም ኦሎምፒክ ባለድል ለመሆን የምታደርገውን ጥረት በምሽቱ እናነሳሳለን። ተጨማሪ ጉዳይም ይኖረናል። የአሜሪካ ድምፅ ስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ አብሮኛለ። ግርማቸው እንዴት አመሸህ?
እግዚአብሔር ይመስገን። እንደምን አመሻ ሀብታም?
አትሌት ቀነኒሳ በቀለና ብርሃኑ ለገሰ ትልቅ ስም ባላቸው የለንደን ግማሽ ማራቶንና የቶኪዮ ማራቶኖች ድል ተቀዳጅተዋል። ግርማቸው፣ የሁለቱ አትሌቶች ድል ምን የተለየ ትርጉም አለው?
ሀብታሙ፣ የብርሃኑና ቀነኒሳ ያለፉት 12 ወራት የጎዳና ላይ የሩጫ ስኬት እጅግ የሚደንቁ ስኬቶች ናቸው ማለት ይቻላል። ብርሃኑ እሁድ ዕለት የተደረገውን የቶኪዮ ማራቶን አሸንፏል። በ2:04:15 ግን በድጋሚ ሲያሸንፍ ነው። ባለፈው ዓመትም የቶኪዮ ማራቶንን ያሸነፈው እሱ ነው። ምናልባት የዘንድሮን የቶኪዮ ማራቶን የሚለየው በኮሮና ቫይረስ መስፋፋት ምክንያት ከ30,000 በላይ የጤና ሯጮች ሳይሳተፉበት የቀረ ውድድር መሆኑ ነው። ብርሃኑ ከሁለቱ የማራቶን የቶኪዮ ድሎቹ ባለፈ ደግሞ በ2012 መስከረም ወር ላይ በተካሄደው የበርሊን ማራቶንም ቀነኒሳን በመከተል ሁለተኛ መውጣቱ ይታወሳል። አሁን ለኢትዮጵያ ብሔራዊ ቡድን የቶኪዮ ኦሊምፒክ ምርጫ ውስጥ መግባት ችሏል። የቀነኒሳም ያለፉት ወራት ድሉ እጅግ በጣም የሚገርም ነው። ምክንያቱም ለ11 ዓመታት ያክል ቀነኒሳ ከጉዳት ጋር እየታገለ ነው የቆየው። በተወሰኑት የማራቶን ሩጫዎች ላይ በጣም ምርጥ ጊዜ አሳልፏል። ነገር ግን በ2 ዓመት ተኩል ጊዜ ውስጥ ደግሞ 3 የማራቶን ውድድሮችን አቋርጦ በመውጣቱ ምክንያት በብዙዎች ዘንድ ስጋት ነበረ። በተለይ ባለፈው ዓመት ሚያዝያ ወር ላይ የለንደን ማራቶንን አቋርጦ ከወጣ በኋላ ቀነኒሳ ከዚህ በኋላ በማራቶን አይመጣም፣ በማራቶን አንመለከተውም በሚል ብዙዎች ተስፋ ቆርጠው ነገር ነበር። ነገር ግን ቀነኒሳ በጣም ለህኛ ነው የሚባለው። ክብደት ላይ ክብደት ጨምሮ ነበር ቀነኒሳ 7 ኪሎ ቀንሶ ለማራቶን ሩጫ ምቹ የሆነ ጤንነትና ብቃት ላይ ነው የተገኘው። አሁን በለንደን የተካሄደው የግማሽ ማራቶን ውድድርም የቦታውን ክብረ ወሰን በመስበር አሸንፏል ቀነኒሳ። ከፊቱ ግን በጣም ትልቅ ውድድር ይጠብቀዋል። ሚያዚያ ወር ላይ ከኪፕቾጌ ጋር በለንደን ይፎካከራሉ። እንግዲህ የወቅቱ የማራቶን ክብረ ወሰን በኪፕቾጌ የተያዘ ነው። ኪፕቾጌ ከሁለት ሰዓት በታች ማራቶኑን በመጨረስ የመጀመሪያው አትሌት ነው። ስለዚህ ቀነኒሳና ኪፕቾጌ ከ56 ቀናት በኋላ በለንደን የሚያደርጉት የማራቶን ፉክክር ይጠበቃል።
ካይትሊን ሩዝጋራንዝ በዓለም አቀፉ የጂምናስቲክ ፌዴሬሽን ውድድር ለሀገሯ ደቡብ አፍሪቃ የመጀመሪያውን የወርቅ ሜዳሊያ ባለፈው የፈረንጆቹ ዓመት ላይ አስገኝታለች። በመጪው ሐምሌ ወር የ18 ዓመቷ ካይትሊን ከ16 ዓመታት በኋላ ሀገሯን በኦሎምፒክ መንደር በኪናዊ የጂምናስቲክ ዘርፍ የወከለች የመጀመሪያዋ ሴት ትሆናለች። ሁኔታዎች ግን ቀላል አይደሉም ትላለች። በቀን 8 ሰዓታትን በልምምድ የምታሳልፈውና በትግል የታጀበ ጥረቷ ለመልካም ስኬት እንደሚያበቃት የምታምነው ካይትሊን
They come hand in hand. You know, I've been through so many injuries. I can't even tell you from
ልፋትና ስኬት ተቆራኝተው ነው የሚመጡት። ለነግራችሁ ከምችለው በላይ የተለያዩ ጉዳቶች ደርሰውብኛል። የጉልበት ቀዶ ሕክምና አድርጌያለሁ። ስለሆነም ሁሉን ነገር አይቻለሁ ብዬ አስባለሁ። ፈተናው አካላዊ ብቻ አይደለም፣ የአእምሮ ፈተናንም ይጨምራል። ትልልቅ የአካል ጉዳቶች በአእምሮ ላይም ትልልቅ ጉዳቶችን ያመጣሉ፣ በተለይ እንደ ጂምናስቲክ ባለ ስፖርት ውስጥ ነው ያለችው። የጂምናስቲክ ፉክክር በዚህ የዓለም ክፍል ብዙም የተለመደ አይደለም። በዝነኝነት ደረጃ እግር ኳስ፣ ራግቢና ክሪኬትን በመሰሉ ስፖርቶች የተበለጠ ነው። እስካሁን ድረስ ከሳህራ በታች ካሉ ሀገራት በጂምናስቲክ ዘርፍ በኦሎምፒክ አደባባይ መወዳደር የቻሉት የደቡብ አፍሪቃና የናሚቢያ ተወዳዳሪዎች ብቻ ናቸው። አንዳቸውም ግን የሜዳሊያ ባለቤት ለመሆን አልቻሉም። በካይትሊን ታታሪነት የምትደነቀው አሰልጣኛዋ ኤልስ ፔልሰር እገዛ ካይትሊን ይህን ታሪክ ለመቀየር አቅዳለች። እናቷ ቬዳ ሩስከራንዝን ለመደገፍ የሙሉ ጊዜ የነርስነት ሥራቸውን እርግፍ አድርገው ከመተዋቸው ባሻገር ግዙፍ ቤታቸውን እስከ መሸጥ ደርሰዋል። ካይትሊን ኦሎምፒክ ላይ ባለድል ከመሆን የበለጠ የደቡብ አፍሪቃ ጂምናስቲክ ትኩረት እንዲያገኝ ማድረግ ትሻለች። አሁን ያለችበት ደረጃ መልካም ጅምር ይመስላል። ዘገባው ያኔታ ፖል ነው። ለመሰናዷችን እንዲመች አጥሮ የቀረበ ነው። ኤደን፣ ወደ አንቺ እንመለስ።
ሀብታሙ፣ በጣም አመሰግናለሁ። ግርማቸውም እንደዚሁ። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። በዝግጅቶቻችን ላይ ያላችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁም የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና መልእክታችሁን አስቀምጡልን፣ ይደርሰናል። ፕሮግራሙን በመምራት አብሬያችሁ አመሸሁት። ኤደን ገረመው ከአቀናባሪያችን ኤልያስ ገበየው ጋር ነበርኩ። በተከታዩ ሙዚቃ እንሰናበታለን። መልካም ምሽት። ሰው ተከፍሎበታል ከደምና ከአጥንት። ስንት ወገን ወደቀ በነፃነት ምድር። ትናገረ ትናገረ ትመስክር ትናገረ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል ኖራለሁ። ያው በቀን 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 ደሞ መከራ ሆነ ያን ሁሉ ስቅቅን። አድዋ ዛሬ ናት አድዋ የተነሱና የወዳደቁት ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁም ወገኖች
kun radio sagale americati